wandiyo tanu jenna xeyse ak tokkor de debine senitti himu jir taradatanum tabruti waltacha nagajen nagen sora la xeyti sekanta fana maratita
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 20 2013 ዓ.ም ዝግጅታችን ጀመረ።
መስየ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ ችግር በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዝብ አዋትና ትግራይ ህዝብ አንድ ናቸው። ይሄ ነው ዛሬ የምንደገመው። ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ።
አቶ ነአምን ዘለቀ በግንቦት 7 ያመራር አባልነትና በመፍቶች ተሟጋጅነት የቆዩ ከለውጥ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግት የተመለሱ የቨርጂኒያ ነዋሪ ናቸው።
እስከ ድርድሩ ድረስ በምን መልኩ ነው ተረጴዳ ላይ የሚገናኝ? አደራዳሪዎች መጥተው አንተን ይሄንን አድርግ አንተን ይሄንን አድርግ የሚሉካል። ካልተደራደርን ግን መተላለቅ ነው መስኪው ከተባለ ያሳዝነኛ። ግን ከኛ በሬዲዮ ከመናገር ሰዎች ውጭ ያለው ጉዳይ ነው ይለይላቸው። እኛ ምናወራው ያለ እንዲያው ማውራት መነጋገር ያለብን እንደዚህ አይነት ሁኔታ ነው።
አምባሳደር ፍሳስክዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ከትላንት ምሽት በቀጠለው ውይይት ሁለቱም በግንባር ይከራከራሉ። አዳምጧቸው። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ጠቅላይ ሚኒስትር አብይ አህመድ ነገ በወቅታዊ ጉዳይ ዙሪያ ለፓርላማ ማብራሪያ እንደሚያቀርቡ ተገለጠ። መንግስት በትግራይ ህግ የማስከበር እርምጃ ያለው ዘመቻ መጠናቀቁን፣ የኢትዮጵያ መከላከያ ሰራዊት ባካሄደው ዘመቻ ንጹሃን ዜጎች ላማ ሳይሆኑ ከተሞችና ቅርሶች ሳይጎዱ መቀሌ ከተማን መከላከያ ሰራዊቱ መቆጣጠሩ ትላንት ማስታወቃቸው ይታወሳል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይም በትግራይ ክልል የጀመርነውን ወታደራዊ ዘመቻ መፈጸማችንን ሳበስር በደስታ ነው። ከዚህ በኋላም ሙሉ በሙሉ ትኩረታችን የሚሆነው በትግራይ ክልል የሰብአዊ ድጋፍ እርዳታ እንዲደርስ ማድረግና ክልሉን በማቋቋም ላይ ይሆናል። የፌደራል ፖሊስም ወንጀለኞችን ለህግ በማቅረብ ላይ ይሰራል ነበር ያሉት። ይበንዲ እንዳለ ጠቅላይ ሚኒስትሩ ነገ ህዳር 21 2013 ዓ.ም ከጧቱ 3 ሰዓት አንስቶ በሚካሄደው የሀገሪቱ የህዝብ ተወካዮች ምክር ቤት ሁለተኛ ልዩ ስብሰባ ለምክር ቤቱ አባላት ወቅታዊ አገራዊ ጉዳዮችን አስመልክቶ ለጥያቄዎች ምላሽና ማብራሪያ እንደሚሰጡ ይጠበቃል። በስብሰባው ላይም የሃይማኖት አባቶች፣ በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች እንዲሁም ታዋቂ ግለሰቦች እንደሚገኙ የህዝብ ተወካዮች ምክር ቤት በማህበራዊ ትስስር ገጹ ላይ አስታውቋል። በሌላ የኢትዮጵያ ዜና የፌዴራል ፖሊስ ኮሚሽን የአገር ክህደት ወንጀል ፈጽመዋል ባላቸው 7 በተለያየ ደረጃ ላይ የሚገኙ ወታደራዊ ሹማምንት ላይ የመያዣ ትዕዛዝ እንዲወጣ መደረጉን አስታወቀ። በተጨማሪም ከፍተኛ ንብረት ማካበታቸው የተደረሰባቸው 20 ግለሰቦችን እፈልጋቸዋለሁ ሲል ኮሚሽኑ ዝርዝራቸውን አውጥቷል። የዛሬዎቹ 7 ሹማምንት የማዘዣ እስር ትዕዛዝ የወጣባቸው ከዚህ ቀደም የአገር ክህደት ወንጀል የመያዣ ትዕዛዝ ከወጣባቸው 117 ጀነራሎች፣ መኮንኖች፣ ከፍተኛ መኮንኖችና የበታች ሹማምንቶች በተጨማሪ ነው ብሏል። በተጨማሪም በአገር ውስጥና በውጭ አገር ተቀምጠው የተለያዩ የመገናኛ አውታሮችን በመጠቀም አገር በማፍረስ ተግባር ላይ ባለው ተሰማርተዋል ያላቸውን ዶክተር እዝቄል ገቢሳን፣ ዶክተር አወል አሎ ቃሲምን፣ ዶክተር ኢታና ሀብቴን፣ ዶክተር ጸጋይ አራርሳን፣ አቶ ዳንኤል ብርሃኔን፣ አቶ ፍጹም ብርሃኔን እና አቶ አሉላ ሰለሞንን እንዲሁም ሰናይት መብራቱን ፖሊስ ኮሚሽን እንደሚፈልጋቸው በብሔራዊ ጣቢያው ገልጧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዜና ኮቪድ-19። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የኮቪድ-19 መከላከያ ክትባቶች ጥቅም ላይ እንዲውሉ የሚያስችል ፍቃድ እስኪሰጥና በስፋትም እስኪሰራጩ ድረስ ሆስፒታሎች ከአቅማቸው በላይ በታማሚዎች ተጨናንቀው አገልግሎት መስጠት እንዳይሳናቸው በተለያዩ ደረጃዎች የሚፈጸሙ ገደቦች ይደነገጉ ዘንድ የሕግ አውጪዎችን ጠየቁ። አዲሱ እርምጃ አሁን በስራ ላይ ያለው ገደብ የፊታችን ማክሰኞ የተፈጻሚነት ጊዜው ሲያበቃ 99% የአገሪቱን ክፍል በሁለት ከፍተኛ ገደቦች እንዲተዳደሩ የሚያደርግ ነው ተብሏል። አዲሱ ገደብ ለአንድ ወር ያህል ጊዜም በስራ ላይ እንደሚውል ወይም እንደሚዘልቅ ተገልጧል። ይህ በእንዲህ እንዳለም የጠቅላይ ሚኒስትሩን የወግ አጥባቂውን ፓርቲ አባላት ጨምሮ በርካቶች አዲሱን ገደብ እየተቃወሙ መሆናቸው ተገልጧል። የለንደን ፖሊስ በትላንትናው ዕለት የሰዎችን እንቅስቃሴ የሚገድበውን ሕግና የክትባት መድኃኒቶችን ጥቅም ላይ መዋል በመቃወም አደባባይ የወጡ ሰልፈኞችን በመበተን ሕግ የተላለፉ ያላቸውን 100 ያህል ሰዎችን በቁጥጥር ስር አውሏል። የብሪታንያ መንግስት የመጀመሪያዎቹ የክትባት መድኃኒቶች በቀናት ዕድሜ ውስጥ እንደ አውሮፓውያን የቀን አቆጣጠርም ታህሳስ 7 2020 በኢትዮጵያ የቀን አቆጣጠር የፊታችን ህዳር 28 2013 ዓ.ም በሆስፒታሎች ይሰራጫሉ የሚል ተስፋ አሳድሯል። ይህም ሁሉም እንደ ልብ የኮቪድ-19 ምርመራ ማድረግ ከሚችልበት አመቺ ሁኔታ ጋር ተዳምሮ የሰዎችን ከቦታ ወደ ቦታ እንደ ልብ መንቀሳቀስ የሚገድበውን እርምጃ አስፈላጊነት ያስቀረዋል የሚል እምነት ነው ያሳደረው። ከአውሮፓ የብረታው የኮቪድ-19 ጥቃት የደረሰባት ብሪታንያ በጃን ሆፕኪንስ መረጃ መሰረት 57,000 ሰዎች በዚሁ ሳቢያ ለህልፈት ተዳርገውባታል። የእንግሊዝ ፓርላማ የፊታችን ማክሰኞ ጠቅላይ ሚኒስትር ጆንሰን ባቀረቡት በሰዎች እንቅስቃሴ ላይ ገደብ በሚጥለው አዲስ እቅድ ላይ ድምጽ ይሰጣል ተብሎ ይጠበቃል። በሌላ የኮቪድ-19 ነክ ዜና የወረርሽኙን መዛመት በብቃት በመቆጣጠር በዓለም ቀዳሚውን ስፍራ የያዘችው ደቡብ ኮሪያ በቅርቡ በገጠማት የወረርሽኙ ማገርሸት አዝማሚያ የተነሳ የዓመቱን መገባደጃ ለመዘከር የሚደረጉ ሙዚቃ ድግሶች እንዲሰረዙ፣ የዘፈንና የትንፋሽ ሙዚቃ መሳሪያዎች ስልጠናዎች እንዲቋረጡ፣ እንዲሁም የሳውናና የእንፋሎት ሙቀት አገልግሎት አቅራቢዎችና አንዳንድ የቡና ቤቶች እንዲዘጉ አዛለች። ወዲህ ወደ ዩናይት ስቴትስ እንመለስ ደግሞ ተመራጩ ፕሬዚዳንት ጆ ባይደን ለኮቪድ-19 አማካሪ ቡድናቸው ሶስት አዲስ አባላትን አስተዋውቀዋል። ሶስቱ ሰዎች የናቫሆ ኔሽን በመባል የሚታወቀው የቀደምት አሜሪካውያን ከሚባሉት ዝርያዎች የሆኑት ዶክተር ጂል ጂም የጤና አገልግሎት ክፍሉም ዲሬክተር ናቸው። የአእምሮ ጤና ነርሷ ዶክተር ጄን ሆፕኪንስ በዋሽንግተን ክፍለ ግዛት የኮቪድ-19 ግብረ ኃይል በማገልገል ላይ የሚገኙ ናቸው። እንዲሁም የጆርጅ ዋሽንግተን ዩኒቨርሲቲ የበሽታዎች ጥናት ባለሙያና ከተፈጥሮ አካባቢና ከስራ ጋር የተዛመዱ የጤና ጉዳዮች አዋቂው ፕሮፌሰር ዴቪድ ማይክልስ ናቸው። አዲሶቹ የግብረ ኃይሉ አባላት የኮቪድ-19ን መዛመት የመቆጣጠርና የሕክምናና እንክብካቤ እቅዶችን በሕክምና አቅርቦትና ውጤቱ በተለያዩ የማህበረሰብ ክፍሎች የሚታየውን መዛባት ለማስተካከልና ከስራ ጋር የተዛመዱ ችግሮችን ለመፍታት በሚያስችሉ እቅዶች ቡድኑን ያጠናክራሉ ሲሉ ባይደን እምነታቸውን ገልጠዋል። እንደ ጃን ሆፕኪንስ መረጃ በኮቪድ-19 ሳቢያ እስካሁን የ1.5 ሚሊዮን ሰው ህይወት ሲያልፍ 266,000 ሰዎች ህይወታቸውን ያጡባት ዩናይት ስቴትስ በአንደኛ ደረጃ፣ 172,000 ሰው ያለቀባት ብራዚል በሁለተኛ ደረጃ ስትከተል 137,000 ሰው በዚሁ ሳቢያ የሞተባት ህንድ ደግሞ በሶስተኛ ደረጃ የወረርሽኙ ክፉኛ ተጠቂ ሀገሮች ናቸው። በሌላ የኮቪድ-19 ዜና ፈረንሳይ በእምነት ቤቶች በአንድ ጊዜ ከ30 በላይ ሰው እንዳይገኝ ያሳለፈችውን ውሳኔ የአገሪቱ ከፍተኛው የአስተዳደራዊ ጉዳዮች ፍርድ ቤት ዳግም እንዲጤና አዟል። አውሮፓ የገና ገበያዎች በመባል የሚታወቁትና በገና ወራት በተመረጡ ስፍራዎችና አደባባዮች የሚካሄዱትን በጀርመንና በአጎራባች አገሮች በስፋት የተለመዱ ልዩ መገበያያዎች በኮቪድ-19 ሳቢያ የተሰረዙ ወይም እንዲቀሩ የተደረጉ ዓመታዊ ስነስርዓቶችን ዝርዝር ተቀላቅለዋል። በአፍጋኒስታኗ ምስራቃዊ ጋዝኒ ክፍለ ግዛት ከሚገኝ ጦር ሰፈር አቅራቢያ ተሽከርካሪ ላይ የተጠመደ ቦምብ በዛሬው ዕለት 30 የጸጥታ ሰራተኞች መገደላቸው ተዘገበ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። መልካም ምሽት።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእሁድ ህዳር 20 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤ amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ሰፋ ያለውን የዛሬውን ጊዜ ወደሚይዘው ውይይት እንለፍ። ኢትዮጵያ ውስጥ ላለው በፌደራል መንግስቱና በውሃት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄስ አለ? በሁለቱም ወገን የሆኑ ተከራካሪዎችን ይዘናል።
ፍሳ አስገደም ይባላል።
እኔ ናምን ዘለቀ ነኝ።
በትላንትናው ክፍል አንድ ውይይት አሰምተናችሁ ነበር። ክፍል ሁለቱ ቀጥሎ ይቀርባል። ውይይቱን የመራው ሰለሞን አባተ ነው።
ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሐሳብን አጉልተን ለመነጋገር ነው ዋናው ሐሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ፈልጋለሁኝ። ቅድም በትግራይ ህዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ። አቶ ናአምን ሲናገሩ በትግራይ ህዝብ ላይ ያለ ጥላቻ ነው ያላስተዋልኩም የህወሓት መሪዎች ነው ያሉ ሲናገሩ የነበረውና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው። በማንኛውም ሰዓት ግን መልስ
አቶ ናአምንም አላልኩም አልሰማህኝም እንጂ አቶ ናአምን ቅድም ሲናገሩ ከዚህ ሰዓት ከተባለ ቴሌቪዥን ጣቢያ ላይ ትስስር እንዳላቸው ተናግሯል። አልገረመኝም ነው ያልኩት። ኢሳት የዘር ማጥፋት አውጇል። 95 በመቶ የኢትዮጵያ ህዝብ 5% የሆነውን የትግራይ ህዝብ ማጥፋት እንዴት ያቅተናል አልዋል። ተነጋግረን ተማምነን አልፈነዋል። ይህንን ሲባል የቆየው አሁንም እየቀጠለ ነው። በግልጽ እኮ መናገር የትግራይ ህዝብ እንጠላለን እኮ አይባል የሚባለውማ አውቀዋለሁ። ቲፒኤልኤፍን ነው እንጂ የትግራይ ህዝብማ ኢትዮጵያዊ ነው። ጉዱ እየደረሰ ያለው ትግራይ ፓብሊክ ላይ ነው። የቲፒኤልኤፍ መሪዎች እንዳይጠፉ አይደለም ክርክራችን። በዚህ መንገድ አይደለም የሚጠፉ። የትግራይን ህዝብ እያጠፋ አይደለም። ይህንን የጣሊያኑ ፋሺስት መሪ ለሂትለሩ መሪ ያለውን ማስታወስ የግድ ይላል። ኢትዮጵያን የምትፈልጋት ከህዝቦቿ ጋር ነው ወይስ ያለ ህዝቦቿ ነው ብሎታል። ትግራይ ምን ፈለገው በኢትዮጵያ ውስጥ ከህዝቧ ጋር ነው ከሃይማኖቷ ጋር ነው ከተቋማቷ ጋር ነው ወይስ ቲፒኤልኤፍን አጠፋለሁ ብሎ የትግራይን ህዝብ ማጥፋት ነው? ይሄ እውን ነው ትክክል ነው መሬት ላይ ያለው ነው የምናወራው ያለን። በተአምር የትግራይ መሪዎችን ከትግራይ ህዝብ ለማውጣት የኢትዮጵያ መከላከያ ሰራዊት በአደባባይ መሪዎቹ እጃቸው ካልሰጡ መቀሌን ይደበድባለሁ ብሎ ኡኡ ማለት አለባችሁ መሆን የለበትም ነው የሚሉት ያሉ ግን አውሮፓኖች ናቸው ኢትዮጵያኖች አይደሉም። ነውሩ ነው ጦርነትን ህግጋት አለው። ይህንን የትግራይን ጥላቻ ትግራይ ጠል የሆነ ፖለቲካ ካልሆነ በስተቀር ምን ያመጣዋል? መደራደር እና እነዚህ ሰዎች በህግ የሚጠየቁ ከሆነ በህግ እንዲጠየቁ ማድረግ ነው። ወደ እኔ አትመልሰው። የትግራይ ህዝብ ህወሓት ጠል የሆነ ፖለቲካ አያካሄድም። የተፈለገው ውሸት ቢደጋገም እውነት አይሆንም። የፖለቲካው ስህተት ሊኖረው ይችላል። በአመራር ስህተት ሊኖር ይችላል። በትግራይ ጠል የሆነ ፖለቲካ ግን ለ27 ዓመት ነው። የ27 ሳምንታት አይደለም። ይህንን ሀቅ እስካልተነጋገርን ድረስ የትም አንደርስም። ወደ ድርድር አንቀርብም የሚባለው የለም። የፈለገው ነገር ተከፍሎ ትግራይን እናንበረክካለን ተብሎ የት ነው? እናቶች እኮ መንገድ ላይ እየወለዱ ናቸው። ወደ ሱዳን ስደተኞች ስትቀበል የነበረች ሀገር እኮ አሁን የዓለም መነጋገሪያ ሆኖናል። እናንተም ጋዜጠኞችም ሚዛናችሁን ጠብቁ። ይህንን አታንሱ ማለት ሀቅን ካልተነጋገር መፍትሄ ሊሆን አይችልም። ይሄ ፖለቲካ ቅጥ ያጣ ነው እንጂ ህወሓት አይጠየቅም፣ የህወሓት መሪዎች አይጠየቁ። ተነጋግረናል። አብይ አህመድ ብቻ አይደለም ጌታቸው አሰፋን የሚጠይቀው። ጌታቸው አሰፋ አብይ አህመድም ሊጠይቀው ይችላል። አሰራር እናስቀምጥ። ነፃ የሆነ ኮሚሽን ይቋቋምና ምን ምን እንደሰራ ይጠራ። ካልሆነ ብዙ ኃይል ያለው ዛሬ ትግራይን አንበረክካለሁ ካለ ነገ ጠዋት ደግሞ ሌላው ይነሳል። እነዚህ ናቸው የሀገራችን እውነታዎች እና ከዚህ አንጻር ነው እኔ ቅድም ያልኩት። ይቅርታ፣ አንተ ወይም አንድ ሰው በግል ትግራይን ይጠላል ማለት አይደለም። የጥላቻ ፖለቲካ ግን 27 ዓመት ሰምተነዋል።
እሺ፣ አመሰግናለሁ አምባሳደር አቶ ነአምን። አምባሳደር፣ በኃይልም እርምጃ ተወስዶ ቢሆን መጨረሻው ወደ ፖለቲካ ድርድር ሳይገባ መፍትሄ ሊገኝ አይችልም ብለዋል እና ያለ ድርድር በእርግጥስ ያልቃል ወይ? አሁን በኢትዮጵያ ውስጥ ያለው ሁኔታ ምን ያስባሉ?
በጣም ጥሩ ጥያቄ ነው። እሱን መልሳለሁ፣ ግን አንዳንድ ሀቆችን አስምሬ ባጭሩ ወደዛ ወደ ጥያቄው እመራለሁ።
እሺ፣ አጠር ያለ
ስለተባለ አዎ አባጭሩ አንደኛ ኢሳት ጄኖሳይድ ወዘር ማጥፋት በትግራይ ህዝብ ላይ ጥላቻ የሚለው ነገር በእውነቱ ከሀቁ የራቀ እውነት የሌለው በአንድ ወቅት ከአንድ ድርጅት ጎንደር ውስጥ የመጣ ድርጅት በእንቅስቃሴው ጊዜ መግለጫ ተነቦ ያንን እንደ ኢሳት አቋም እንደ ኢሳት ፖሊሲ አድርገው ለፕሮፓጋንዳ ሲጠቀሙበት ነበረ ህዋቶች። ይሄ የታወቀ ነው። ሌላው ልክ ነው። ህዝብን ማንበርከክ አይቻልም የማንንም ትግራይን ህዝብም ሌላውንም ኢትዮጵያ ህዝብ። ችግሩ ምንድን ነው? ልዩነቱ ከአምባሳደሩ ጋር ያለው ህዋትና ህዝብ አንድና አንድ አይደሉም። አሁን ጥያቄው ህዋቶች ከመጀመሪያው ጦርነትን ወደዚህ ደረጃ የገፉት ፌዴራል መንግስቱን ከመጀመሪያው ጀምሮ ወደ ጦርነት እንዲገፋ ያደረጉት እነሱ ናቸው። ያሉትን ፖሊሲዎች በመተቸት አይደለም፣ ለጦርነት በመዘጋጀት ብዙ አይነት ችግሮችን በመፍጠር ሳቦታጅ በመፍጠር ፕሎት በማድረግ በየአካባቢው ግጭቶች እንዲቀሰቀሱ ፋይናንስ በገንዘብ በስልጠና በመሳሪያ እንዳደረጉ ብዙ መረጃዎች አሉ። ይሄ ከሀቁ ጋር እኮ የመጣላት ነገር ቅድም ያልኩት ነገር አሁን አይደለም ነው። በ27 አመት ውስጥ ህዋት ሲተች በትግራይ ህዝብ ጥላቻ ይባላል። ኦጋዴን ውስጥ የተደረገ ጭፍጨፋ፣ በጋምቤላ ውስጥ የተደረገ ጭፍጨፋ፣ በምርጫ 97 ንጹሃን ዜጎች የተገደሉበት አንተ መታቀው ሰለሞን፣ ይሄን ሁሉ መቼ አምነው ያውቃሉ? አሁንም እንዲያምኑ አንጠብቅም። በጣም ብዙ ወንጀል ተሰርቷል። አንድም ቀን ወንጀል ሰርተናል ብለው አያውቁም። ይሄ እኮ የታወቀ ነው። ድፍን ኢትዮጵያ በየእስር ቤቱ ወንድ ልጅ ሲደፈር፣ ወንድ ልጅ ሲኮላሽ፣ ስንት ዘግናኝ ነገር በህዋት የበላይነት ይደረግ የነበረባት ኢትዮጵያ ናት። ቤቱ ይቁጠረው፣ በሚሊዮን የሚቆጠሩ ዜጎች ይቁጠሩት፣ ምን ያህል ግፍ ምን ያህል በደል እንደተፈጸመ በህዋት እና ይህን ሁሉ ከትግራይ ይሄን ሲባል የትግራይ ጥላቻ የሚለው የቆየ ዘፈን ነው። ወደሚቀጥለው ወደ ዋናው ጥያቄ ልሂድልህና መፍትሄ ሊገኝ የሚችለው ይሄንን ጦርነት የቀሰቀሱ ሰዎች መሪዎች፣ የህዋት መሪዎች ለፍርድ ይቀርባሉ። እዛ ውስጥ ህዋት ውስጥ ሪዝነብል የሆኑ ራሽናል የሆኑ ለመደራደር የሚችሉ ትግራይም ህዋትም በእኩልነት እንደሌላ ህዝብ የሚኖርባት ኢትዮጵያን የሚሹ የትግራይ መሪዎች የህዋት መሪዎች ካሉ ከእነሱ ጋር ድርድር ይደረጋል። ይሄንን የሰሜን እዝ ላይ የተደረገውን ተደራጅተው በራሳቸው አገላለጽ ፕሬምቲቭ በሆነ ቀድሞ በመምታት አምቡሽ በማድረግ አድፍጦ ተዘጋጅቶ መልምለው እዛ ውስጥ ያሉትን የሰራዊቱን አባሎች ከጓደኞቻቸው አስገድተው እንዲገሏቸው በሌሊት ያደረጉ መሪዎች፣ የህዋት መሪዎች ከእነሱ ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላማዊ መፍትሄ ከተደረገ እነሱ እጃቸውን ሰጥተው ለፍርድ ይቀርባሉ። ከታሰበ የፖለቲካዊ መፍትሄ እኔ እንደውም የምጠይቀው እና አምባሳደር ፍስሐ በዚህ አይነት ወንጀል ውስጥ ያልተሳተፉ ሌሎች የህዋት መሪዎች ይኖራሉ ብዬ ገምታለሁ። ሁኔታውን ምን ያህል መስመር ቀይ መስመር አልፎ የሄደ ማንም አገር የማይቀበለው ትልቅ ክህደትና ወንጀል መፈጸሙን የሚያምኑ የህዋት መሪዎችና አባላት ከእነሱ ጋራ መደራደር የሚቻል ይመስለኛል። አሁን ካሉት ህዋትን ወጥረው ጠርንፈው ከያዙት እና እዚህ ደረጃ ካደረሱን አገራችን ውስጥ እንደገና ዳግም ጦርነት እንዲቀሰቀስ ከሁለት አመት ጀምሮ በይፋ በአደባባይ ሲደነቁ ሀገረ መንግስት የትግራይ እንመሰረታለን ሲሉ የለውጡን እንትን ሲያጥላሉ ብሔር ተኮር ግጭት የማንነት ግጭት እንዲቀሰቀስ ያንን እስትጌት ሲያደርጉ የነበሩ ብዙ ነገር ነው እኮ እኛ የታዘብነው። አዎ እንዳሉት በየአደባባዩ የሚነገረው ይሄ ነው። አምባሳደር ፍስሐ ግን ይሄ ነው እውነታው፣ ወደዚህ ይህን መቀበል አለብን፣ ወደዚህ የገፋን ወደዚህ ጦርነት አውዳሚ ጦርነት በጣም የሚያሳዝን የሚያሳፍር ነገር ማን ነው ተብሎ ቢጠየቅ ቢመረመር የህዋት መሪዎች ናቸው። ከነኚህ ጋር ድርድር ሊኖር አይችልም። ይሄን ሁሉ ወንጀል ፈጽሞ ሌላውን ቶ በተኙበት በመቶ የሚቆጠሩ የሰሜን እዝ ወታደሮች ተጨፍጭፏል። አይተናል የእነሱን ታሪክ በቲቪ እየወጡ ምን እንደተደረገባቸው ብዙ ነገር የኢትዮጵያ አይቷል። ከነኚህ ሰዎች ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላም ለማምጣት ከተፈለገ ሪዝነብል የሆኑ ወንጀል ውስጥ ያልተሳተፉ የህዋት መሪዎች፣ የትግራይ ልጆች፣ የኢትዮጵያ ህዝብና የትግራይ ህዝብ በጋራ በሰላም እንዲኖር ከተፈለገ እነኚህ ሰዎች ከዚህ እውነታ ጋር ራሳቸውን አስታርቀው ያንን ድርድር ማድረግ ይቻላል። ህዋትን መወከል ቢችሉ እኔ በምንም ተአምር ከእንግዲህ በኋላ ሰላማዊ የሆነ ድርድር ከህዋት መሪዎች አሁን ካሉ ጋር ይደረጋል ብዬ አላምንም። ስለዚህ ይሄ ጉዳይ ምን ያህል አውዳሚ እንደሆነ የተፈጸመው ወንጀል ማንም ሀገር ዝም ብሎ ከቴሮሪስት ጋር ከአሸባሪ ጋር የሚደራደር ማንም መንግስት ጫና የሚያደርጉት ኃይሎች በሙሉ ማናቸውም እንዲህ አይነት ነገር ቢደረግባቸው ዛሬ የፍሎሪዳ ገቨርነሮች ተነስተው ሳውዘርን ኮማንድ የሚደበድቡ ሰለሞን፣ የአሜሪካ ፕሬዚደንት ቁጭ ብሎ አይደራደርም። ምን እንደሚያደርግ ታውቃለህ? ከዚህ ባነሰ ኢንስትራክሽን ነው እነ ፕሬዚደንት ኬኔዲ፣ እነ ፕሬዚደንት ጆንሰን ናሽናል ጋርድ እና አርሚ ገቨርነሮች ሳያፈነግጡ ሄደው ህገ መንግስቱንና ስልጣናቸውን ያረጋገጡት። የትግራይ መሪዎች በተለይ የህወሓት ነባር ታጋዮች የፌዴራል መንግስቱን እነሱ በነበሩበት ጊዜ እኮ እናውቃለን፣ ደቡብ ክልል ፕሬዚደንት እና አባ ጋኪሾ በቤኒሻንጉል አይችሉም፣ በሌሎችም ቦታዎች እንኳን በዚህ ደረጃ አይደለም ትንሽ አፈነገጡ ተብለው የታሰሩበትን ሁኔታ እናውቃለን እኮ። ሶኮል ፌዴራል የሚባል የውሸት ህወሓት ሁሉንም የተቆጣጠረበትና ከጀርባቸው የህወሓት ካድሬዎች የሚመሯቸው ፌዴራሊዝም የሚባለው የህዝብ እኩልነት አመጣን የብሔር እኩልነት እንኳን እንዲህ ተደርጎ ነው ምድ ይህንን ኮምፓሪዝም አመጣለን። ምን እንዳደረጉ ህወሓቶች የበላይ በነበሩ ጊዜ በየሪጅኑ ያሉ ሰዎች ሲያፈነግጡ ሲተቹ ወይም አንታዘዘም ሲሉ ምን እንዳደረጓቸው አሰሯቸው እኮ። እንኳን በዚህ ደረጃ የተፈጸመ በሀገር ላይ ክህደትና ወንጀል ሶ መፍትሄ ለተባለው አምባሳደርም አንተም ልትጠይቁኝ መፍትሄው ሊመጣ የሚችለው ይሄ የመጣው ከባድ በሀገር ላይ አደጋ፣ ውድመት፣ የሲቪል ዜጎች የትግራይ ህዝብ ላይ የሚደርስ ከፍተኛ የሆነ ስቃይ እንዲቆም ከተፈለገ የህወሓትን ራሽናል የሆነ በእኩልነት አገሪቱን ስቴክሆልደር ሆኖ ሊያስተዳድር የሚችሉ ይሄንን ሪያሊቲ የተገነዘቡ ሰዎች ወደፊት መጥተው ከፌዴራል ገቨርንመንቱ ጋር መነጋገር አለባቸው። በምንም ተአምር ይሄንን ከፈጸሙ ወንጀል ክህደት ከፈጸሙና ካስፈጸሙ ዋና መሪዎች ጋር ድርድር ሊደረግ የሚችል ነው ብዬ አልገምትም።
አምባሳደር፣ ወደ እርስዎ ልመለስ። ቀደም ሲል የኢትዮጵያ መንግስት ባለስልጣናት ለተራዘመ ጊዜ ጥረት ሲያደርጉ እንደነበረ ከህወሓት መሪዎች ጋር ለመነጋገር ሰላም ለማውረድ ብዙ ጥረቶችን ሲያደርጉ እንደነበረ ተናግረዋል። በየጊዜው ማብራሪያና መግለጫዎችን ይሰጣሉ፣ ከጠቅላይ ሚኒስትሩ ጀምሮ እስከ ባለስልጣናቱ ድረስ። የእምነት አባቶች፣ አዛውንት እና የማህበረሰቦች መሪዎች ሳይቀሩ ወደ መቀሌ እየተመላለሱ እንዳልተሳካላቸው ተናግረዋል። መቼም ኢትዮጵያ ሉዓላዊ አገር ነች እና ፌዴራል መንግስቱ እንደዚህ አይነት ሁኔታ ውስጥ በሚገባበት ጊዜ ከክልል መንግስት ጋር በአቻነት መቀመጥ አለበት፣ መነጋገር አለበት ብለው ያምናሉ? በአቻ ደረጃ አንደኛ። ሁለተኛ፣ ለምንስ ወደ ዓለም አቀፍ ድርድር መሄድ ያስፈልግ ነበረ በሀገር ውስጥ ያሉት ጥረቶች ሳያልቁ?
አመሰግናለሁ አቶ ሰለሞን። አንደኛ ቅድም በተነሳ ጉዳይ ላይ አሁንም ወደ ዝርዝር አልገባም። እንዳልኩት በኢትዮጵያ መንግስት የሚነዛው ያለ ፕሮፓጋንዳ ነው። አሁንም ሰማው ያለ ኢህአዴግ በኢህአዴግነት ኢትዮጵያን ባስተዳደረ ጊዜ በጥሩም በመጥፎም የሚጠየቁ የድርጅቱ አባላት የኢትዮጵያ ሕዝብን ይቅርታ ጠይቀው በጋራ ያጠፋ ነው አለ፣ በጋራ ያለማ ነው አለ። አሁን በኋላ እድል ይሰጠንና አገሪቷን ወደ ሻለ ደረጃ እናደርሳለን እስኪሉ ድረስ ሬኮርዱ የሚያሳየው እንደ ኢህአዴግ ሆነው ነው።
አዎ፣
ከዛ በኋላ ጉዳዩ ተበላሽቷል። አሁን በግልጽ አስቀምጧል አቶ ናምን ፌዴራሊዝም የሚባለው ሶኮልድ ብለውታል። ይሄ ደግሞ ለህወሓትና ለትግራይ ህዝብ የሞትና የሽረት ነው። በኢትዮጵያ ውስጥ ሁላችንም በእኩል የሚያስተናግድ ስርዓት መኖር አለበት፣ ችግር ካለው መሻሻል አለበት። ከዚህ ውጭ ግን ሌላ ስርዓት አይተነዋል፣ ዋጋ ከፍለነዋል። ይሄ እንግዲህ ኮሩ ይሄ ነው። ጦርነቱ ምን ተጀመረ፣ ልዩነቱ ከየት ተነሳ የሚለው አሁን በግልጽ አስቀምጠውታል። የፖለቲካ ችግር ነው ወደ ጦርነት የሚያስኬዳል። ስለሆነ እንዲያውም አቶ ነአምን ትንሽ ከአዲስ አበባ የተሻለ ነገር ነግረውናል። ምንድን ነው የሚሉት? በህወሓት ውስጥ ለድርድር ሊጋበዙ ሊቀርቡ የሚችሉ ነገር ግን ሌሎች ደግሞ ፍጹም ድርድር የሚለው ምንድን ነው? ህወሓትን ከነጭራሹ የኢትዮጵያ መንግስት የማዕከላዊ መንግስት በቁጥጥር ውስጥ ካስገባ እናንተ ቀጥሉ፣ እናንተ ግን እስር ቤት ትገባላችሁ። ይህማ ድርድር አይባልም። አንድ መንግስት አቅም ካለው የሚያደርገው ነገር ነው። ግን ይህም ቢሆን ስህተት ነው። ሽብርተኞች ናቸው ብሎ የኢትዮጵያ መንግስት ፈርጇል። ሽብርተኛ ነው ቅድም እሳቸው ጠቅሰዋል። በትግራይ በኩል ደግሞ 2.7 ተጋሩ ድምጻቸው የሰጡበት የመረጡት ድርጅት ነው። ለዚህ ነው የማዕከላዊ መንግስት ጦርነት ከትግራይ ህዝብ ጋር ነው የምንለው። ሸፍትቷል። ይሄ መንግስት እኛን ሊያጠፋ ነው ብሎ አብይ አህመድና መንግስቱ ኃይለማርያምን በአንድ አይን የሚያይበት ደረጃ ላይ ደርሷል። ነገ ጠዋት አክሰስ ስታገኙ እናንተ ጋዜጠኞችም ይሄንን የሚያስደስተኝ አይደለም። የትግራይ ህዝብ እዚህ ደረጃ መድረሱ እየተደስኩት አይደለም ማወራው። ነገር ግን እዚህ ደረጃ ላይ ደርሷል። ያ ትላንት የደበደበን ኤርፎርስ አሁንም እየደበደበን ነው። ኢትዮጵያ መጥፎ አልሰራንም፣ ሌላ ማማ ነው ያደረስናት ደማችን ከፍለን ብሏል። በዚህ ጉዳይ ላይ ሰከንድ ተብሎ ካልታሰበ አገሪቱ ወዴት እየሄደች እንደሆነ ይሄ ጨዋታ ነው። አምስት ሰዎች ናቸው፣ ሁለት ሰዎች ናቸው ሲሉ አብይ አህመድ ሲያደርገው የነበረ ፕሮፓጋንዳ ነው የሚደረግልን ያለ። ሌላ ያነሳው ቁም ነገር ግን እኔ መቀሌ ነው የምኖረው ነገር ያለ ከአዲስ አበባ የሚመጡት ሽማግሌዎች በሙሉ አግኝቻቸዋል። ይዘውት የመጡ አጀንዳ በተደጋጋሚ ቢመጡም የተነገራቸው አንድ ነው። ችግሩ የፖለቲካ ስለሆነ ብልጽግና ፓርቲ፣ ህወሓት፣ ሌሎችም ኢትዮጵያ ውስጥ ያሉ ፓርቲዎች ነፃ በሆነ መድረክ ተገናኝተን የሀገራችንን ሁኔታ እንነጋገር። አሁን የምሰማ ያለው ምንድን ነው? የአሜሪካ መንግስት አንድ ስቴት ቢሸፍት ምን ያደርጋል? እሱን አውቃለሁ። የአብይ መንግስት ግን ያ የማድረግ ስልጣንም የለውም። የስልጣን ዘመኑም አብቅቷል። እንደዛም ሆኖ ግን ለአገሪቱ ደህንነት ሲባል ከፓርቲው መደራደር እንቀጥላለን። ይህንን ዝም ብለው ፈረንጆች የሚሉት አፕል ኤንድ ኦሬንጅ ማወዳደር ምንድን ነው የምትለው? የማይሆን ነገርን ማነጻጸር ነው የሚቀርብልን ያለ። ይህ ሀገር በጣም በዲሞክራሲ ያደገ ነው። አብይ አህመድ ስልጣኑ አብቅቶለት እያራዘመ በመጨረሻ ላይ ደግሞ ሁለት ዓመት ሙሉ የኢትዮጵያ ኃጢአት በሙሉ በህወሓት በተግባር የፈለክ በቴሌቪዥን ማውራት ትችላለህ። የሚደበደቡት ያሉት ግን ዴይ ውል ኖት ፎርጌት አይረሳም፣ ህጻናት ናቸው። አንድ አነጋገር አለ ፈረንጆችን እየመረጡ አውትሬጅ መሆን እየመረጡ የህወሓት በሌሎች የኢትዮጵያ ክፍሎች ላይ ስልጣን በነበረበት ጊዜ የፈጸመው በደል ኡኡ እያሰኘን፣ በትግራይ ህዝብ ግን ህወሓቶች እዛ ስላሉ እነሱ እስክያዙ ድረስ የትግራይ ህዝብ ደብደብ ማለት ፋሽዝም ነው። ማንም ሰው መቆም አለበት። ኢቭን የትግራይ ህዝብ ደግሞ ካለ ፍላጎቱ ነው ህወሓት የተጫነበት ከተባለ ሁለት ጊዜ እየተበደለ ነው። በአሁኑ ሰዓት ግን የትግራይ ህዝብ አንድ ሆኖ የኢትዮጵያ ሰራዊትን እንደ ጠላት አይቶ እየተዋደቀ ነው። ይህን ሁኔታ መቀበል አለ። እቤቱ ነው የመጣ። አንድ ሴንቲሜትር ወደ ኤርትራ አልተሻገረም፣ ወደ አማራ ክልል አልሄድም። ይሄ ሰራዊት የመጣ የሰሜን ኮማንድ በተቆጣጠረ ነው ጦርነት የተጀመረው የሚለው ልቦለድ ብንረሳው ጥሩ ነው። የወታደር እርምጃ ነው ወታደሮች ይነጋገሩበት። ነገ የሚያጠቃህን ሰራዊት ዛሬ ጥቁን ካስፈታኸው ዝም ብለህ አትበላም። ሁለት ዓመት ተኩል ነው ዝግጅት የደረገው። ልስ ቅድም አቶ ናምን ምን መረጃ አለን ኢንቴሊጀንስ አለን እንደሚሉት የአስመራ ፕሮጀክት ነው የኤርትራ ፕሮጀክት ነው። እደግመዋለሁ፣ ውላቸው የአብይና የኢሳያስ ውል ገና አዲስ አበባ ልኡካን ሳይለት መንግስት ኢሳያስ አፈወርቂ የኢትዮጵያን የሰላም ስምምነት ተቀብለናል ሲል ህወሓትን ከነ ታሪኩ ከነ እሳቤው ወደ ቆሻሻ መጣያ እንጥላለን። አንድ የሌላ ሀገር መሪ ችግርን ቢኖር ኢትዮጵያ ውስጥ ይህንን ስላለ ነው አብይ አህመድ ያቀፉ። ነገ የምናልፍ ሰዎች ነን። እኔ እስከ ትላንትናው ድረስ የኢትዮጵያ መንግስት እንደ መንግስት ነው ያገለገልኩት። ኢትዮጵያዊ ነኝ። ትግራዋይነቴን ማንም ጥያቄ ውስጥ ሊገባ የሚችለው ይሄ ታሪክን እንደገና እየሰማሁት ነው። የዛሬ ስንት አመት ተቃዋሚ ሁኜ ዋሽንግተን በምኖርበት ጊዜ በምንቀሳቀስበት ጊዜ የደርግ ልኡካን መጥተው እነ ፍስሐ ደስታ ያሉኝን ነው ዛሬ የምሰማው። እንዴት መንግስቱ ኃይለማርያም ከራሱ አገር ካለው የታጠቁ ኃይሎች ጋር እንዴት ይደራደራል? ነገር ግን ወደ አዲስ አበባ ልንጠጋ ስንል አትላንታ ከኤርትራኖች ጣሊያን ደግሞ ከደርግ ቁጭ ብለን ስንደራደር ነበር። ከዛ ሚኒስ መንግስት ኢትዮጵያ ተፈጥሯል ማለት ነው። አልደራደርም። የምትደራደረው ህወሓትን ለማስቀጠል አይደለም፣ የትግራይ ህዝብን ለማዳንና ለትግራይ ህዝብ ካለቅ ነው። በተለይ ደግሞ የዓለም የኖበል ሽልማት የተሸለመ ሰውዬ። ሁለተኛ ልንገርህ፣ ህወሓትና ትግራይ ህዝብ መነጠል አይችልም የምንለው ታሪክ ስላለው ነው። እያንዳንዱ የትግራይ ቤተሰብ ልጁን፣ ሚስቱን፣ ባሉን በ17 ዓመት ትግል በህወሓት ውስጥ ተሰውቶበታል። ይህንን ድርጅት በዛ ነው የማየው። የፓርቲ አባል ሆኖ ካርድ ኪሱ ስላለ አይደለም እንደ አሜሪካ ሪፐብሊካና ተመዝግቦ። እሱንም መለየት ከቻል በፖለቲካ ነው የምትለየው የተሻለ። በጦርነት ካልከው ግን ቅድም እንደተባለው ጥፋቱ ልማቱ ከዚህ ድርጅት ጋር አጓየዋል። ለፕሮፓጋንዳ አይደለም የምነግረው። ይሄ ባይሆን ይመረጣል አይመረጥም አይደለም፣ የትግራይ ያለው እውነታ ይሄ ነው። ለምንድን ነው የኤርትራ ጉዳይ የማይነሳው? ስለማይታመን ነው። ነገ ጠዋት እኮ ኢንክሉዲንግ ቪኦኤ የኢትዮጵያ መንግስት ፈቅዶላችሁ መሬት ላይ ከተገኛችሁ ታያላችሁ እነማን እንደተማረኩ፣ ታያላችሁ ምን አይነት መሳሪያ ከኤርትራ እንደመጣ በሪፋ ይደረጋል። እናመልጣለን ቢሉ እንኳን የማያመልጡበት ሁኔታ መሬት ላይ ይታያል። ኢሳያስን ሳያስፈቅድ ወደ ድርድር መግባት ስለማይችል ነው። ስለ ጦርነት እኔና አቶ ነአምን አንጨርሰው፣ እናያለን ምን እንደሚሆን። ወደ አፍሪካ ህብረት ይምጣና እገሌና እገሌ እገሌ ከሰጡን እኛ እንደራደራለን ከነ ጭራሹ አልነጋገርም ነው የሚለው ያለ። እሱ የድርድር ሂደት ነው የሚሆነው። እኔ የሚመስለኝ በወታደርነት የሚያልቅ ነገር የለም። አሁንም አንዱም ሌላውንም ቢገፋው መጨረሻ ላይ የትግራይ ህዝብ እንደ ህዝብ ለመኖር የሚያስፈልገው ፖለቲካ ዳያሎግ ብቻ ነው።
መቼም ንግግራችን በንጹህ አእምሮና ቅድም እርሶ እንዳሉት አምባሳደር ህዝብን፣ ህፃናትን፣ ትውልድን ዋና ኢላማ አድርጎ ማዕከል አድርጎ ይቀጥላል ብዬ ነው የማምነው። ዋናው ደግሞ መፍትሄ ለማስገኘት ነፃ አእምሮ፣ ነፃ ህሊና መኖሩ ነውና በሁለታችሁም በኩል በዚሁ መንፈስ ይቀጥላል ብዬ አምናለሁኝ። እያጠራሁኝ መሄድ የምፈልጋቸው ነጥቦች አሉ። ስለ መንግስቱ ቅቡልነት ተናግረው ነበረ። ለመደራደርም ቢሆን መጀመሪያ ያ መንግስት ቅቡል ነው ወይ? ህወሓት ይሄንን ያምናል ወይ? ህወሓት በስልጣን ላይ በነበረበት ጊዜ ወይም ህወሓት አባሉ የነበረው ኢህአደግ በስልጣን ላይ በነበረ ጊዜ የተመረጠ ፓርላማ ነው የዚህን መንግስት የስልጣን ዘመን ያራዘመው በወቅቱ ዓለም አቀፍ ምክንያት። ስለዚህ ለምንድን ነው የመንግስቱ ቅቡልነት ጥያቄ የሚገባው? እርሶ እንደ በሰለ የፖለቲካ ሰውም ይህን እንዲያመዛዝኑልኝ እፈልጋለሁ። የኢትዮጵያ መንግስት ህጻናትን መደብደብ አይደለም፣ ማንም ሲቪል አንድ አካባቢ መኖሩ ጥርጣሬ ካለ ጀቶች ቦምብ አይጥሉም፣ ወታደራዊ ኢላማዎችን ብቻ ህወሓት በኃይል የተቆጣጠራቸውን መሳሪያዎችና ክምችቶች ለማውደም ብቻ ነው የተሰማሩት። በህዝብ ላይ የሚደርስ ምንም ድብደባ የለም። አንድም ሰው እንኳን እዛ አካባቢ መኖሩ ከተረጋገጠ ጀቶች ይመለሳሉ ሳይጥሉ እያለ ይናገራል። እኔም በቅርቡ ያናገርኳቸው አንድ ከፍተኛ ባለስልጣን ይህንኑ ገልጸውልኛል። ህጻናት ለመደብደባቸው ማስረጃ አሎት ወይ? የትግራይ ህዝብ በህዝብ ደረጃ ለመደብደቡ የተጨበጠ ማስረጃ አሎት ወይ አምባሳደር? ሌላው ጦሩ ላይ የተወሰደው እርምጃ ትክክል ነው ብለው ያምናሉ ወይ? አጠር አድርጎ አንድ ላይ ሊመልሱ ይችላሉ? እሺ፣ አቶ ናም እሺ፣ ይቀጥሉ።
እኔ አሁንም በጣም አዝናለሁ በእውነቱ። ሴም የህወሓት መሪዎች የሚሉትን ነገር ነው ሲደግሞ የነበረው። መጀመሪያ ነገር 108 የፖለቲካ ድርጅቶች የፈረሙት እና የተቀበሉት ኮድ ኦፍ ኮንዳክት ነበር፣ የተለያዩ የፖለቲካ ድርጅቶች መመሪያ ነበር። ያንን መመሪያ በተደጋጋሚ ስለመጣሳቸው እኮ መንግስት አይደለም ሌሎች የፖለቲካ ተቃዋሚ መንግስት የሚቃወሚ ድርጅቶች እኮ ህወሓት ሲያደርግ የነበረውን ከትግራይ ሆነ የህወሓት መሪዎች ሲሉ የነበረውን ይሄ ከተስማማንበት ውጭ ነው ብለው ተናግረዋል። አሁን የመጨረሻ እንደውም ዶክተር ብርሃኑ ነጋ በቢቢሲ ቀርቦ ብዙ ጊዜ በሊጀረንት የሆነው ጠባጫሪ የሆነው ምንም ነገር ላለመቀበል ፍላጎት እንደሌለው የሚያሳየው በየጊዜው ህወሓት ነው ብሎ ለቢቢሲ የሰጠውን ኢንተርቪው አዳምጨዋለሁ ዶክተር ብርሃኑ፣ ሌሎችም የፖለቲካ ድርጅቶች። ስለዚህ ይሄንን በፌዴራሉ መንግስት ወይም የብልጽግና ፓርቲ ወይ አብይ እንዲያደርግ የሚለውን ክስ የሚያመጡት በጣም ጥቂት የሆኑ ፌዴራሊዝም ተነካ፣ ወደ አህዳዊ መንግስት ልንሄድ ነው፣ የእነሱ አጀንዳ ኢትዮጵያን አህዳዊ ለማድረግ ነው የሚለው ዘፈን አሁን ሲደገም የነበረው በጣም የሚያሳዝነው፣ ይሄንኑ የሚደግሙት የተወሰነ አክራሪ ጽንፈኞች ናቸው። ይሄ ደግሞ ኢሹ፣ ይሄ አጀንዳ የፌዴራሊዝም ይምሰል ለማስመሰል ያለውን ዋናውን አጀንዳ ለመደበቂያ እንጂ ኢትዮጵያ ውስጥ በፌዴራሊዝም ስም ሴንትራሊዝም የነበረበት እና ከላይ በህወሓትና በኢህአደግ ሪጅኖች ሙሉ በሙሉ እንደውም የህወሓት ካድሬዎች እየተመደቡ ለእያንዳንዱ ክልል መሪ እነሱ የሚያሽከረክሩት ነው። አንዳንዶቹ ክልሎችማ ሶሾ ኢኮኖሚክ ስታተሳቸው አይፈቅድም ተብለው እንደ ጁኒየር እንደ ትንሽ ልጅ የሚታዩበት ሁኔታ ነው። እነ አፋር፣ እነ ቤኒሻንጉል፣ እነ ጋምቤላ ኤክሴትራ። ፌዴራሊዝም ለኢትዮጵያ ያስፈልጋል። እዚህ ላይ ማንም ብዥታ ያለው የለም። ዳይቨርስ የሆነ ሀገር፣ ኮምፕሌክስ ወይም ውስብስብ የሆነ ሀገር፣ ብዙ ኢንተረስቶች ያሉበት ሀገር አህዳዊ ማድረግ አይቻልም። በዛ ከአምባሳደሩ ጋር እስማማለሁ። ፌዴራሊዝም ያለ ዴሞክራሲ ሊሄድ አይችልም እኮ። ዴሞክራቲክ የሆነ ስርዓት አልነበረም፣ አፋኝ ነበር። ሪጅኖች በህዝባቸው በነጻ ፍትሃዊ ምርጫ የተመረጡ ሳይሆኑ በአብዮታዊ ዴሞክራሲ የተደራጀና በዛ መሰረት የሚደለደልና የይስሙላ ሙጫ እየተደረገ 100% አሸነፍን እያሉ ከላይ ከማዕከል በህወሓትና በኢህአደግ የሚዘወር ክልሎች ናቸው እንጂ ሪል የሆነ ዴሞክራቲክ የሆነ ፌዴራሊዝም ኢትዮጵያ ውስጥ እንዳልነበር ነው። ይሄ የእነሱ የሌላውን ጉዳይ መሸፈኛ ነው። ቀደም ያልኩትን ነው መደግ ዋናው ሄዶ ይሄ ሁሉ ችግር ውስጥ ያመጣን ፌዴራሊዝም አይደለም፣ የትግራይ ህዝብ ወይም ህወሓት የተነፈገው እኩልነት አይደለም፣ እኩል ሆነ አስተዳድርን የተባለው ዋናው የችግሩ እምብርትና እዚህ ደረጃ ያደረሰው ህወሓት በኢኮኖሚው፣ በፖለቲካው፣ በሴኪሪቲው፣ በመከላከያው የአንበሳ ድርሻውን ከቁጥሩ በላይ ተወክለዋለሁ ከሚዝበው ባይወክለውም እንኳን እሳቸው የሚሉትን እንኳን እንቀበል ብንል በ80-90% እዝ ቼን ኦፍ ኮማንድ መከላከያው በህወሓቶች ቁጥጥር ስር የነበረበት የአንድ የብሔር በላይነት አለ ሲባል ድረስ በደህንነቱ እንደዚህ የነበረበት በኢኮኖሚው ከአቅማቸው ከቁጥራቸው በላይ ብዙ ነገር ተቆጣጠረበት በውጭ ጉዳይ ጭምር የሚታወቅ ነገር ነው። ይሄ እኮ የአደባባይ ሚስጥር ነው የነበረበት። ይሄ ሁሉ ያነሰ በአቅማቸው እኩል ሆነው እንዲኖሩ አለመፍቀዳቸውና በፊትም የተነሱበት አጀንዳ ግልጽ የሆነ አጀንዳ አላቸው። ኢትዮጵያን እንቆጣጠራለን ካልቻልን አባይ ትግራይን መሰረታለን የሚል እኮ አባይ ትግራይ ትግሪን ትግራይ አንዱ ሁለት ባላ ሁለት ጥምር ይዘው ነው። ይሄ ኮንትራዲክሽን ነው ሪኮንሳይል ሊያደርጉ ያልቻሉት ከፌዴራሊዝም ጋር ከመብት ጋር የተገናኘ እውነት ሀቀኝነት ቅንነት ቢኖር ኖሮ አብይ ጋር ከብልጽግና ጋር ከፌዴራል መንግስቱ ጋር ብዙ ጉዳዮችን በድርድር ያደረጉ ነበር። ምንድን ነው ያደረጉት? ሌላው ድርጅት ያላደረገው ይሄ መንግስት ከኦክቶብር በኋላ ቅቡልነት የለውም አንቀበለውም መንግስት የለም ብለው ነው ያወጁ። አሁን ደግሞ እንደራደር እያሉ ነው። እዚህ ደረጃ ነው የሄዱት። ኢትዮጵያ ውስጥ እኮ እነሱ ብቻ አይደሉም ተቃዋሚ፣ እነሱንም አሁን ያሉትን መሪዎች ሲቃወሙ የነበሩ ለዘመናት ሰዎች እኮ ይሄን ተቀብለው በሰላማዊ ህጋዊ መንገድ ነገሮችን ለመፍታት እየተንቀሳቀሱ በጠባጫሪነትና በሊጀረንት በመሆን ለማፍረስ ሳቦታጅ ለማድረግ ብዙ ነገር ለማደናቀፍ ሲንቀሳቀስ የነበረው እንኳን ለመንግስት አይደለም ለእያንዳንዱ ዜጋ ግራ በሚያጋባ መልኩ ተዋሲ ይሄንን አሁን ለመሸፋፈንና ያልሆነውን ሆነ ብሎ ለማሳመን የሚቻል አይደለም። እኔ አሁንም ደግሞ ሰለሞን ወደ መፍትሄው እንምጣ ካልን ይሄ የትግራይ ህዝብና ህወሓት አንድ ነው የሚለውን ነገር ትቶ ራሽናል የሆኑ የትግራይ ተወላጆች ነገሩ ከመሸቱ በፊት ይሄ ችግር ከመስፋቱ በፊት ሰላማዊ የትግራይ ህዝባችን ከመጎዳቱ በፊት ብዙ ጉዳት ከመምጣቱ በፊት ራሽናል የሆኑ የትግራይ ልጆች ህወሓትም ውስጥ ያሉ ራሽናል ሰዎች ይሄን ጉዳይ ወደ ሰላማዊ ሁኔታ እንዲሄድ ማድረግ እንጂ አሁን ካሉ ወንጀለኞችና ብዙ ስቃይና ብዙ መከራ ብዙ ክህደት የፈጸሙ ሰዎች ጋራ አሁን የተደረገውን ነገር እሳቸው አሳንሰው በጣም በሚያሳፍር ሁኔታ የተናገሩትን ያደረጉና ያስደረጉ የህወሓት መሪዎች ጋር ቁጭ ብሎ መደራደር ይሄ ትልቅ በኢትዮጵያ ህዝብ ላይ የሚካሄድ ክህደት ይሆናል። ዶክተር አብይ ይሄን ካረገ ነገ አይኖርም። ይሄ ማንም መንግስት የሚያደርገው አይደለም። ማንም በተለይ በተኙበት ብዙ መቶዎች ተገለዋል። አቶ ሰለሞን ይሄ የተረጋገጠል። ይሄ ኢንቨስቲጌሽን የሚያስፈልጉ አይደለም። ራሳቸው ተናግረዋል። ፕሪኤምፕቲቭ ስትራይክ አድርገን መተናቸዋል፣ መሳሪያ ወስደናል ብለው የተናገሩት ጌታቸው ስትሬ ነው። ባሉ ልዩነቶች አሉ። እኔም እኮ አለኝ ኢትዮጵያ ውስጥ ካለው መንግስት ጋር አለኝ። መስተካከል ያለባቸው ነገሮች አሉ፣ ስጋቶች አሉኝ። ይሄንን ግን የምትፈታው በውይይት በድርድር ነው። እኔ በፊት የተረሰብኳቸው ንቀትም ጭምር ነው እኮ እኔ ያመጣኋቸው እኔ እንደፈለገ የማሽከረክራቸው ኦሮሞና አማራዎች ዛሬ እኔን ወደ ጎን አድርገው ትግራይ ውስጥ ለው እንዴት ሆኖ እነሱን እቀበላለሁ የሚል ንቀትም ጭምር ነው ይሄ። አቶ ሰለሞን ይህን አስመራ ይነግርሃል። እነሱን እንጂ የፌዴራሊዝምና ሰብስታንሲቭ በሆኑ የሀገሪቱ ችግሮች ሳይሆን ያን ስነ ልቦና ያን እኩል ነን እኛም አስፍተናል፣ ይህን ጉዳይ በሰላማዊ ውይይት መፍጠር እንችላለን የሚል ቅንነት ስለሌለ በፊት የነበራቸውን የበላይነት ስላጡ በእኩልነት መኖር ደግሞ ሞት ስለሆነ እነ ስዩም እነ ስብሀት እኮ ሁለት አመት ጀምሮ በይፋ እየወጡ ማንም ኢቭን ተቃዋሚ የሚብሉት የአብይ ወይ የብልጽግና ወይ የመንግስት ተቃዋሚ እንኳን በማይሉ ደረጃ በድፍረት በንቀት እኮ ሲናገሩ ነበር። ይሄ እኮ የአደባባይ ምስጢር ነው። ዛሬ የተጀመረ አይደለም።
ውይይቱ አላበቃም። መልሰን እናመጣቸዋለን። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አት ቪኦኤ አምሃሪክ የፌስቡክ ገጻችን፣ ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። አሁን ሰለሞን አባተ ወደ አዘጋጀው ውይይት እንመለስ። ኢትዮጵያ ውስጥ ላለው በፌዴራል መንግስቱና በህወሓት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄ ሳለው የሚሉ ዋና ጥያቄዎችን መነሻ አድርጎ የተዘጋጀ ውይይት ነው እያደመጣችሁት የነበረው። ተወያዮቹ አቶ ነአምን ዘለቀ በግንቦት ሰባት የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን በኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ሁለተኛው ተወያይ ደግሞ አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ውይይቱ ከተገታበት ይጀምራል።
መቼም ቀደም ሲል የነበሩ ነገሮች በኋላም ለውጡ ከመጣ በኋላ ጠቅላይ ሚኒስትሩም ደጋግሞ በአደባባይ ይቅርታ የጠየቁባቸው ናቸው። የምህረት አዋጅም የወጣባት ሀገር ነች እና እንደተባለው በንግግር ብዙ ቦታ ላይ መድረስ ይቻል ነበረ። ስለዚህ እነዚህ ቀደም ሲል ተፈጥረው የነበሩ ነገሮች በሀገሪቱ ታሪክ ውስጥ ወደፊት የሚያስኬዱ አይደሉም፣ እነሱ ላይ እየተመላለሱ ብዙ መቆየት የሚል እምነት ከዚህ በፊት ሲንጸባረቅ ነበር በብዙ አካባቢዎች። አስፈላጊ ከሆነ በእነዚህ ጉዳዮች ላይ ብቻቸውን እንነጋገርባቸዋለን። አምባሳደር፣ እስቲ ቅድም እኔም ላነሳቸው ጥያቄዎች፣ አቶ ናምንም አሁን ላነሳቸው ነጥቦች መፍትሄ ሊሆን ይችላል የሚሉት መልስ ሊሆን ይችላል የሚሉት ካሉት፣ በነገራችን ላይ እኛም እየጠየቅንን ሚዲያ መግባት እንዲችል ወደ እነዚያ አካባቢዎች የሰብአዊ መብቶች ተመልካች ታዛቢ ድርጅቶች ተጠሪዎች መግባት የሚችሉበት ሁኔታ እንዲፈጠር በግልጽ ጥያቄዎችን እያቀረብን ነው። ከሁሉም ወገንም እየቀረበ ነው ያለው እና እንዳሉት በምድር ላይ ያሉ ሁኔታዎችን እናያቸዋለን በቅርቡ የሚል እምነት አለኝ። ወደ እርስዎ ልመለስ እስቲ አምባሳደር።
እሺ አቶ ሰለሞን፣ አንድ ሁለት ብቻ ነጥብ አስቀምጥ። በጣም ስልጡን የሆነ ውይይት እንድናደርግ ከመጀመሪያው ስለ አስታወስከን በጣም ይከብዳል። አንዳንድ ጊዜ አንዳንድ ነገሮች ሲሰሙ በምን ደረጃ ላይ እየተነጋገር እንደሆነ ለእኔ ያሳስበኛል። ይህ ካልኩ ዘንዳ አንዳንዱ ጥሬ እውነቱንም ውሸቱንም ውሸት ማለት አለበት። የትግራይ ሕዝብ ይሁን ህወሓት አንድም አባይ ትግራይ የሚሉት ነገር አስቆምጣሉ ተራ ውሸት ነው። ውሸት ሲደጋገም እውነት ይመስላል ሲል አንድ ማለት የምችለው በአሁኑ ሰዓት ግን አሁን በትግራይ ላይ እየደረሰ ያለው ግፍና መከራ የትግራይን ህዝብ እየገፋም ነው። እኔ ያሳስበኛል። እኔ ከተማሪዎች እንቅስቃሴ ጀምሮ የትጥቅ ትግል ባካሄድንበት ጊዜ ባለፉት 27 ዓመት ከኢትዮጵያዊነት እና ከኢትዮጵያዊነት ሌላ ነገር ታይቶኝ አያውቅም። በአሁኑ ሰዓት ግን እንደነ አቶ ናምን ያሉ ትንሽ ሪዘነብል ያልሆኑ ሰዎች በተራ ሚዲያ ሳይሆን በመንግስት አካላት ሆነው ጨርሰው ግደለው ሲሉ የህዝብን መከራ ሰቆቃ ሳያሳስባቸው ሲቀር ይቺ ሀገር የት ትደርሳለች? ስለ ትግራይ ብቻ አይደለም ማወራው ያለው ኢትዮጵያ እንደ ኢትዮጵያ ማሰብ ያለብን ይመስለኛል። ለጊዜው ቅድም ያልኩት ነው የቅርብ ጠላት ታይና ያንን ጠላትን ለማጥፋት ብለህ ከዛ የባሰ ጠላት ማፍራት የለብን። ይህንን ሁላችንም ሊያሳስበን ይገባል። ሁለተኛ ኢትዮጵያ ውስጥ አንድ ችግር አለ። ማዕከላዊ መንግስትን መንቀፍ መነጋገር እንደ ፖለቲካ ፓርቲ ንቀት ምን አመጣው? የኢትዮጵያ ህገ መንግስት የሚሰጥ ነው የተሰራው ተፎር የአብይ መንግስት ህገ መንግስት እየጣሰ ነው ብሎ መናገር ድፍረት አይደለም፣ መሳደብ አይደለም። ወደ ስነ ልቦናዎችን ተናገርተን እነዚህ ሰዎች እንደዚህ ናቸው፣ ድርጅት ነው የፖለቲካ አቋም ነው የወሰደው፣ አሁንም ይቀጥልበታል፣ የፖለቲካ አመለካከቱ ነው፣ ለጦርነት ግን የሚጋብዘን አይደለም። ይገባኛል። የኢትዮጵያ መሪዎች በሌላ ሶስተኛ ወገን በተለይ በተደራጀ ሀይል ስማቸው እንዲነሳ አይፈልጉ። መታገስ አለባቸው። መሪ ከሆንክ ያንን ነገር ይመጣል ተብሎ ይህንን ወደፊትም ይቀጥላል። ሁለተኛ ሁለት መንግስታት ናቸው። ማዕከላዊ መንግስት እንደፈለገው አይሄድበትም። የኢትዮጵያ ህገ መንግስት ክልሎች ስልጣን አላቸው፣ ማዕከላዊ መንግስትም ስልጣን አለው። ያኛው ሌላኛውን ተጋፋ ካልን ደግሞ ጠረጴዛ ላይ እንነጋገር። ከነ ጭራሽ እሱ ማታንሱት የሚለው ነገር ግን ዋጋ ተከፍሎበት የመጣ ለውጥ ነው፣ ስርዓት ነው። ይህንን በመርህ ደረጃ እንስማማ። አንድ ክልል ሌላውን ክልል በተለይ ደግሞ ወደ ብልጽግና ፓርቲ ካልገባ በማጥላላት ደረጃ በዘመቻ ግን የህወሓት መሪዎች ብቻ ሳይቀር ተጋሩ እንደተጋሩ ያሸማቀቀ ፕሮፓጋንዳ ነው ኢትዮጵያ ውስጥ የተካሄደው። ይህንን መታወቅ አለበት። ሌላው ሌሎች ተቃዋሚዎች ለሰላም ድርድር ዝግጁ ሲሆኑ ህወሓት አፈነገጠ ይባላል። እኔ እስከማውቀው ድረስ እስር ቤት ናቸው ያሉት። የዚህ አይነት ሪል ተቃዋሚዎች ሆነው በዚህ መንግስት ላይ ቅሬታ ያሳዩ ጊዜ አብቅቶለታል ያሉ ምርጫ ይደረግ ያሉ አማራጭ ያመጡ እስር ቤት ናቸው። ይህንን ለእናንተ የሚደረሳችሁ እየተባለ ነው የህወሓት አመራር። ስለ ስነ ልቦና እና ሌላው ብንተው፣ ሌላው የኢትዮጵያ ብሔር ብሔረሰብ ምን አይነት ስርዓት እንደሚፈልጉ ሜዳውን እናመቻችና እንተውላቸው። ይሄ ፌዴራሊዝም ፌክ ነው፣ መሻሻል አለበት፣ ሌላ ነው የሚፈልጉት የሚሉ እኔም አቶ ናምንም ማድረግ የምንችለው የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦች ይህንንን ነገር በሰላም እንዲያዩ ምርጫ እንዲያደርጉ እድሉን ይስጣቸው። ከእኔ ልሳሳት ይችላሉ፣ እሳቸው ልሳሳት ይችላሉ። እኔም አምነዋለሁ አሁን ያለው ህገ መንግስት አስፈላጊ የሆነ መሻሻል ተደርጎለት ዋናው የኢትዮጵያ ችግር መፍትሄ ነው ብዬ አምናለሁ። ሌሎቹ ደግሞ እሱ አይደለም ከነጭራሹ ተቀድሞ ጣል አለበት የሚላሉ፣ ሌሎቹ ደግሞ ሌላ አማራጭ ያያሉ። ለዛ የሽግግር ወቅት ነበር የሚያስፈልገው። አሁን ያለው የአንድ ሰው ፈላጭ ቆራጭ ስርዓት ነው ኢትዮጵያ ውስጥ። ይህንን ነው መገንዘብ ያልቻል ነው። ብልጽግና ፓርቲ የሚባልም ራሱ እየሰራ ያለ አይመስለኝ። ቅድም የጠየቀኝ ጥያቄ ህገ መንግስቱ የሚለው ይሄን አብቅቶለታል። ከመስከረም በኋላ የፈለከውን ቲያትር ብትሰራ ጊዜው አብቅቷል፣ መነሻውም እናውቃለን፣ ከግንቦት ወደ ነሐሴ ከነሐሴ የተደረገው ብሎ ተንትኖ አለዋል። ይሄ ካለ በኋላ ያኔ ሁለታችንም ባንተዋወቅ ብልጽግና ፓርቲና ሌሎችም ሆነን አገሪቱን ደግሞ ማስቀጠል አለብን በአዋጅ አውጇል። ቁብልነት የሌለው መንግስትም ቢሆን ፓርቲው በእኩልነት ከመጣ ወደፊት የምንሄድበት እናያለን ሲባል የማዕከላዊ መንግስት ደግሞ ኢትዮጵያ ቀደም ያልኩ ይሄ ነው እየመረጡ መናደድ ነው አውትሬጅ መሆን ማዘን የሚያስብለን ኢትዮጵያ ውስጥ ይሄ ነው። የኮቪድ መከላከያ ማስክ እኮ ነው የኢትዮጵያ ልጆች የተከለከሉት። የትግራይ ልጆች ብቻ አይደሉም መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ አድግራት የሚማሩት። የጮሆ ሰው አልሰማም። ዓለም አቀፍ የሚሰጠን እኮ ሴፍቲነት ድሆችን የመርዳት እኮ ነው የተከለከል ነው። ሌላውን በጀት እሽቶ ይህንን ነው የትግራይ ህዝብ አይመለከትም የምትሉ እነዚህ ሰዎች እኮ ምግብ ይፈልጋሉ። ህወሓት ወደዱም ጠሉ እዛ ያለ ነው። በፍላጎታቸውም ላይሆን ይችላል ቅድም እንዳሉት። ግን እስከዚህ ድረስ የሄደ መንግስት ነው በኩል የሚታየው። ቁብልነቱ በህገ መንግስቱ የለውም። በአንድ በኩል ማዕከላዊ መንግስትም የትግራይ ምርጫ እውቅና አልሰጥም መንግስቱ የመጣም አውቅም ብለዋል። አሁን መደራደር ያለብን ይሄ ነው። የፖለቲካ እና የህገ መንግስት ቀውስ ተፈጥሯል አገሪቱ ውስጥ። ችግር ከሌለም አትደራደር። ካልተደራደርን ግን መተላለቅ ነው መፍትሄው ከተባለ ያሳዝነኛል። ግን ከኛ በሬዲዮ ከምናገር ሰዎች ውጭ ያለ ጉዳይ ነው ይለይላቸው። እኛ የምናወራው ያለ እንዲያውም ማውራት መነጋገር ያለብን በእንደዚህ አይነት ሁኔታ ነው። ሌላው የጠየቀኝ ትግራይ ውስጥ ያለው ግፍ ማስረጃ አለ ወይ ነው። እኔ አለኝ። ግን ስንት ህጻናት እየሞቱ እንደሆነ የኔን ተውና 45,000 ኢትዮጵያውያን ተጋሩት። ኢትዮጵያውያን እኮ በስንት ችግር በጦርነት መሀል ሱዳን ገብተዋል። ለሽርሽር አልሄዱም። እሱ በቂ ነው ለኔ። 8 እናቶች ወልደዋል በመንገድና ሱዳን ሲደርሱ። መንቀሳቀስ የማይችሉ አረቢቶች እና አዛውንቶች እየተደበደቡ ናቸው። እኔ ግን አይደለሁም ይህንን ምንነኝ የምልህ። ሚዲያ ይግባ፣ ቪኦኤ ይግባ፣ ቢቢሲ ይግባ። ትላንት አንድ የሚያሳፍር መግለጫ ሰማሁ። ወደዚህ አካባቢ ዓለም አቀፍ ሚዲያ ማንጋብዘው ይላል የኢትዮጵያ መከላከያ ሰራዊት ሚኒስትር ነው ምክትል ሚኒስትር፣ ለእነሱ ደህንነት ተብሎ ነው። ሲኤንኤን የሚገባው ቢቢሲ የሚገባው ይህንን ርስክ እየወሰደ ነው፣ ያውም በወታደሮች ጋር ሆኖ። እናውቃለን ይሄ ተብሎ እንዳልሆነ አሁን የተደረገ ነገር ነው። በፎር የኔ መልስ ምንድን ነው? ኢንተርኔቱ ይከፈል፣ ቴሌፎኑ ይከፈል፣ ቪዲዮ ይፈቀድ፣ ምን አይነት ጉዳት እየደረሰ እንደሆነ። አንድ የመጨረሻ ጉዳይ ላንሳል። የትግራይ ህዝብ በምን አይነት ሁኔታ እንዳለ ማይካድራ ተነስተዋል። እኔም አውቀዋለሁ። በማይካድራ የገባው ፋኖ የሚባል የሽፍታ ቡድን፣ የአማራ ልዩ ኃይል፣ የኢትዮጵያ መከላከያ ኃይል በየተራ ነው የገቡት። ነገ ጠዋት ነፃ በሆነ ሲጠራ ወንጀለኛ ማን እንደሆነ እናያለን።
ግን እኮ ይቅርታ አድርጉልኝና አምባሳደር፣ ማይካድራ ላይ እሺ፣ ቆይ አንድ ጊዜ ይጨርሱ አምባሳደር።
ማይካድራ ላይ የተባለው የተደረገው የኢትዮጵያ ሰራዊት እያለ ኦርኬስትሬት ያደረገው ነገር ለአምነስቲ ኢንተርናሽናል ወጥቷል አውቃለሁ። እነሱ ምን እንዳሉ አውቃለሁ። ሱዳን ወጥተው የተናገሩ ስደተኞች ደግሞ ለቢቢሲ እና ለአፍሪካ ለአሶሲየትድ ፕሬስ ምን እንዳሉ አውቃለሁ። ይሄ ጊዜ ጉዳይ ነው። እስካሁን ድረስ የአዲስ አበባው ትርክት እየተጋባ ነው። አውሮፓ ህብረትም ጠይቋል፣ ዩናይትድ ኔሽን ጠይቋል፣ ይጣራል። የኢሰመጉ ቃል አቀባይ የተባለች አንድ ሴትዮ በሚገርም እኮ ለቢቢሲ ስትናገር ህወሀት መንግስትን ፈቅደውልን እዛ አካባቢ ይሄደናል ብላል። ከዚህ የባሰ ነጭ ውሸት ሊኖር አይችልም። ያሳፍራል። በሰዎች መብት ላይ የሚከራከር ድርጅት አጠገቡ ህወሀት ከነጭራሹ እዛ አካባቢ የሚያስተዳድረው ጋዜጣ የሚያስገባበት ካስገባ የሰበቁን አይደለም የሚያስገባው ሌሎቹን ነው የሚመልኩ። ሌላው ያነሳልኝ ጥያቄ የኢትዮጵያ መከላከያ ጦርነቱ የተጀመረው ከዛ በፊት ነው። የሰሜን እዝ ትግራይ ውስጥ ሆኖ የትግራይን መንግስት እና አስተዳደር ሊወጋ መመሪያ ተሰጥቶት የሚያጠቃ ከሆነ ማንንም አካል የሚያደርገው ነው። ቀድሞ እርምጃ መውሰዱ ትክክል ነው። ዝርዝሩ ቀደም እንዳልኩት ወደፊት ይመጣል። ማን ከክልሉ ጋር እንደተስማማ ይሄንን ብዙ ሰዎች አለቁ ፍያማ ለብሰው ወደ እንትን ላኳቸው የሚለው ግን ያው የተለመደው የአዲስ አበባ ፖለቲካ ነው። ቀደም ያልኩ ጦርነቱ ከዛ በፊት ነው የተጀመረው። ይህንን ከደረሰበት የትግራይ መንግስት ዝም ብሎ ነው የሚያልቀው? ህዝብ መሀል ሆነ ሲጨረስ ተአምር በሆነ መልክ ጉዳት ሳይደርስ ኮማንዶን እንዳያጠቃው ተከላከለ። ይህንን እንደ ትልቅ ሚስጥር ያዘ አይደለም። ጦርነቱ የተጀመረው ከዛ በፊት ነው ማንንም ራሱን ለመከላከል ከጥቃት የሚያደርገው።
አመሰግናለሁ አምባሳደር ፍሳሐ። መቼም ካነሷቸው ነጥቦች ውስጥ የማዕከላዊ መንግስቱንም ሆነ የሌሎችን ወገኖች ምላሾች የሚፈልጉ ነጥቦች አሉ። የኮቪድ መከላከያ ወይም የኮሮና ቫይረስ መከላከያ ተከልክሏል፣ ለህዝብ እንዳይደርስ ትግራይ ውስጥ የሴፍቲ ኔት እርዳታ እንዳይደርስ ተከልክሏል ያሏቸው ነጥቦች አሉ።
ማከባባ ጋር ተሰለሞን ይቅርታ አድርግልኝ፣ በደብዳቤ እኮ ነው። ደብዳቤው አንተ ቢሮ ብትጠይቅ ይኖራል፣ እርግጠኛ ነኝ ቢሮ አርካይቭ ውስጥ ይኖራል።
እሺ እሺ፣ ግድ የለም። እሺ አምባሳደር፣ እነዚህ እናገኘ እንዘግብባቸዋለን።
የማዕከላዊ መንግስት ያለው ምንሰጥ ከሆነ ያ መንግስት ስላልተመረጠ ሴፍቲኔቱን ባጀቱም ኮቪድም የጤና ጥበቃ ሚኒስትር ነው ይህንን ደብዳቤ የጻፈው። ለትግራይ ክልል ምንድን ነው ያደረገው? ለሁሉም ዩኒቨርሲቲዎች ዝርዝር አውጥቶ በዚህ መልክ ይላክላቸዋል ሲል የትግራይ ዩኒቨርሲቲዎች በሙሉ ወጥተዋል።
ጥሩ።
ማህበራዊ ሚዲያ ላይ
ምላሽ ይዘንበት እንመለሳለን። እሺ አምባሳደር፣ እና ሌሎችም ነጥቦች አሉ። አንድ ጊዜ አቶ ናምን፣ ሌሎችም ነጥቦች አሉ ያነሷቸው። የህገ መንግስት ቀውስ ተፈጥሯል ያሉት ጉዳይ አለ። የጋዜጠኞች ወደ ጦር ቀጠና ውስጥ አለመሄድ ለደህንነታቸው ሲባል ነው የሚለው ነገር እስከምን ድረስ እንደሚያስኬድ አላውቅም። በዚህም ላይ የመንግስቱ ባለስልጣናት ምላሽ እንዲሰጡ እናደርጋለን። ምክንያቱም እኔ ራሴ ለኢትዮጵያ ቴሌቪዥን ስሰራ ወደ አንድ ዓመት ለሚጠጋ ጊዜ የጦር ቀጠና ሪፖርተር ሆኜ በጦር አካባቢዎችና በግንባር ድረስ አካባቢዎች ሳይቀር እየተገኘን እንዘግብ የነበረበት ሁኔታ ነበር በኢትዮጵያ ታሪክ፣ ሌሎቹን ዓለም አቀፍ መገናኛ ብዙሀን ይቅርና። ስለዚህ እነዚህ ሁኔታዎች ለምን እንደማይመቻቹም መልስ እንዲሰጡ እናደርጋለን የፌዴራል መንግስቱን ባለስልጣናት። አቶ ነአምን፣
አሊጌሽኖች አሉ፣ ክሶች አሉ። እኔ በዛ ላይ ኮመንት ማድረግ አልችልም፣ እንትኑም የለኝም ኢንፎርሜሽኑ። ግን በእርግጠኝነት ለማለት የሚቻለው አቶ ሰለሞን፣ ፌዴራል መንግስቱ ማንም መንግስት በማይታገሰው ሁኔታ የትግራይ ክልላዊ መንግስትና በተለይ ህወሓት መሪዎች ሲያደርጉ የነበረውን ታግሶ በጣም 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 ብዙ ሙከራዎች እንዳደረገ በዝርዝር የሚታወቅ ነገር ነው። በኋላ ላይ መጨረሻ ላይ ይህ መንግስት አንቀበልም፣ ሌጅትመሲው ቅቡልነቱ አልቋል፣ ህገ ወጥ ነው ብለው ዲክሌር አረጉ። እዛን ጊዜ ፌዴራል መንግስቱ ያለው እንግዲያው ከክልላዊ መንግስቱ ጋር ያለን ግንኙነት እናቋርጣለን፣ የትግራይ ህዝብ እንዳይጎዳ። ጠቅላይ ሚኒስትሩም በዚህ ላይ ተደጋጋሚ መግለጫ ሰጥተዋል። እንዳይጎዳ አስፈላጊውን የገንዘብም የአቅርቦትም የሌላውን ነገር ኢንክሉዲንግ የኮቪድ በሙሉ ቀጥታ ወደ ከተሞችና ወረዳ ሌቭል ካሉ አስተዳደሮች እነሱ በህዝብ የተመረጡ ስለሆነ እና ወደፊትም ባለው ምርጫ የሚሳተፉ ስለሆነ የትግራይ ህዝብ እንዳይጎዳ በሚል ያንን ሜዥር እንደወሰደ ያንን ፖሊሲ ለመተግበር ሲዘጋጅ እንደነበረ እና ምንም በሚባለው ደረጃ ለትግራይ ህዝብ የተቋ ገንዘብ እንኳን ሶስት ቀን ሲቀራው እነሱ ያንን ሰሜን እዝን ያደረጉትን ይቅር የማይባል ታሪካዊ ወንጀል ከማድረጋቸው ሶስት ቀን በፊት ብር አዲስ የታተመው ብር በሁለት አውሮፕላን ተጭኖ ለትግራይ ውስጥ ለሚገኙ ባንኮች እንደተከፋፈለ የምናውቀው ነገር ነው። ናው እኔ አምባሳደር ፍሳሐ በጣም ማዝነው መቼም ቢሆን ከህወሓት መሪዎች ከእሳቸውም ዛሬ ሲደገም የምሰማው ምንም ነገር ለመቀበል አይናችንን ግንባር ያድርገው የሚል ሁኔታ ነው። ይሄ ማይካድራ የተፈጸመውን አንደኛ የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ኢንቴግሪቲው ኮስችን ማይደረግ ኢንተርቪውን አይቼዋለሁ። አቶ ሰለሞን ተከታትለ እንደው የሂውማን ራይትስ ዋች የአምነስቲ ኢንተርናሽናል አድቫይዘር የአፍሪካ ዳይሬክተር ሆኖ የሰራ በጣም በጣም ኢትዮጵያዊ የሆነ ኢንቴግሪቲ ኮስችን የማይደረግ ሰው ነው የዚህ መሪ። አሁን ቅድም ነጭ ውሸት ማይካድራ ላይ የፈጸመው ኢትዮጵያ መከላከያ ሰራዊት እንደሆነ ህወሓት እንደሌለበት ህወሓት ያደራጃቸው ሳምራ የሚባል የወጣት ሊግ እንዳደረገው የወጣት ግሩፕ እንዳደረገው ይሄንን ነው ኮምፕሊትሊ ድናያረጉት። ይሄ ደግሞ የምናውቀው ነው። በኦጋዴን በጀነራል ገብሬ ዲላ በአብርሃም ኮርተር በጀነራል ህዋት ጀነራሎች የሚመራ ጦር እና ልዩ ኃይል በዓለም አቀፍ ማህበረሰቡ የጦር ወንጀል ተሰርቷል ሲባል ዲና ያደረጉ ናቸው። በዶክተር ገብረአብ ባርናባስ ጋምቤላ ላይ እና በሻለቃ አብርሃ ግደይ ይመስለኛል የሚመራ ጦር ቤት ለቤት 400 የጋምቤላ ዜጎችን ጨፍጭፈው ዲናይን የተደረገው በምርጫ 97 ዛሬ ማይካድራ ላይ ጭፍጨፋ አካሄዶ ብዙ ወንጀል ፈጽሞ ሱዳን ያለው ኮሎኔል የማነ የአጋዚ መሪ በጀነራል ታደሰ የበላይ መሪነት ንጹሐን 200 ዜጎችን በአዲስ አበባ አደባባይ በግንባር ግንባራቸውን ባለሙ
ተኳሽ ካስመቱ በኋላ ይሄንንም ዲናይ ናረው ሲዘርፍ የነበረው ወጣት ገደሉና ያሉት እነበረከቱ ወጣ። ሶ አት ኖ ፖይንት የህዋት መሪዎች ከፍተኛ መሪዎች አምባሳደሮቻቸው እነሱ ለፈጸሙትና ላስፈጸሙት ወንጀል አዎ አርገናል ሲሉ አናቅ። ዛሬም የተደገመው ነው። በጣም አግናል የመጣ ነው። ቢያንስ የተወሰነ መፍትሄ እንደው እናስቀምጣለን ማለት ነው። ግን መፍትሄ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ ችግር በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዝብ ህዋትና ትግራይ ህዝብ አንድ ናቸው። ይሄ ነው ዛሬም የሚደገመው። ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ ሰለሞን በዚህ ደረጃ መሆኑ።
ግድ የለም መነጋገሩ እኮ በራሱ ትልቅ ነገር እኮ ነው። ሀሳቦችን ማንሸራሸር በዚህ ደረጃ ሀሳቦች ሁልጊዜ አንድ አይነት መሆን የለባቸውም። ግን እንዲህ በህዝብ ፊት መነጋገር መቻላችሁ በራሱ ትልቅ ነገር ነው። ከተለያየ ማዕዘን ተነስታችሁ
ፋክቱ ይሄ ምርጫ እንደማይደረግ ማን ነው ዲክሌር ያደረገው? አንችልም፣ አቅሙ የለንም፣ በሽታው እየተስፋፋ ነው፣ ኮቪድ ፓንደሚክስ ብሎ ያለው ብርቱካን መደቅሳ ናት። የምርጫ ቦርድ ቸርማ እንደምታውቀው እንደማይቻል አብይ አህመድ አይደለም እኛ እስከምናውቀው እነኚህ ተቃዋሚ ድርጅቶች እኮ አሉ፣ ሁሉንም መጠየቅ ይችላል። 108 ይሄንን እኮ እንትን የሚያደርጉት ዛሬ አምባሳደር ስሳ እስር ቤት ያሉ የሚላቸው ጥቂት ሰዎች አሉ። በእርግጥ መሪዎች ናቸው እና ህዋት ነው። ሌላው ሜጀር ተቃዋሚ ድርጅቶች እኮ አሉ ብዙ። ኢንተርቪው አድርገህ ማቅረብ ይችላል። እነሱ እኮ በዚህ ተነጋግረው ተማምነው ነው አብይ አህመድ ብቻውን የወሰነው አይደለም። ዶክተር አብይ አህመድ ጠቅላይ ሚኒስትሩ ነገሩን በሙሉ ወደ እሱ ላይ ለማድረግ የሚሞከረው ሽፍት ለማድረግ ብለ የሚሞከረው 2 ዓመት ሙሉ የሄዱበትን የሚቦረብር ቅቡልነቱን ለማሳጣት ኢትዮጵያን ለማዳከም ማዕከላዊ መንግስቱ ሲጠላ ህዝብ በአካባቢ በየካ ያለው ግጭት የማንነት ጥቃት በዛ ሲማረር አዎ የኢትዮጵያ አዳኝ ነን ብለን እነሱ ስለ ማዕከላዊ መንግስቱን ለመቆጣጠር የነበራቸው ህልማቸው እየቀጨጨ ሲመጣ ይሄ ነው ችግሩን የፈጠረው እና በኋላም ቀጥታ ከፌዴራል መንግስቱ ጋር ግብግብ ውስጥ የገቡት በኋላም አንቀበልም ያሉት ነው። ዛሬ እኮ እንደራደር የሚሉት አንቀበልም፣ ምንም አይነት ህጋዊነት ቅቡልነት የሌለው መንግስት ነው ከሚሉት ጋር ነው እኮ ዛሬ እንደራደር እንቀመጥ ነው ብለዋል እኮ አውጀዋል። ይሄን ባሉ ጊዜ ነው እንግዲያው ከክልል መንግስት ጋር ምንም ግንኙነት አይኖርም፣ የትግራይ ህዝብ ግን እንዳይጎዳ ታች ካለው መዋቅር ጋር መንግስታዊም ሆነ ሌላ አስፈላጊውን አቅርቦትና ገንዘብ እንሰጣለን ብለው 3 ቀን ከጥቃቱ በፊት ዲስ ኢዝ አ ፋክት አምባሳደር ፍስሃ ዲናይ ላረግማጭ 2 አውሮፕላን ሄዶ ለትግራይ ባንኮች በሙሉ በቢሊዮን የሚቆጠር አዲሱን ብር ሲያከፋፍሉ ነበር። ዲስ ኢዝ አ ፋክት ታካኖ ቢዲናይ ናው። ምንድን ነው ይሄን ሁሉ ያመጣው? የነሱ ቤሊጀረንስና ከሌላው ተቃዋሚ ድርጅት ሌላ ልዩነት አለው? ብዙ እኮ ልዩነት አለ፣ እኔም ልዩነት አለ። ነገር ግን በማፍረስ ራስን በከተማ ጎሬላ በማስታጠቅ ይሄ መረጃ ያለኝ እኔ ከመንግስት የመጣ አይደለም። ራሱ አሁን አምባሳደር ፍስሃ እስር ቤት ናቸው ያሏቸው ሰዎች በደንብ ማውቃቸው 10 ዓመት ሙሉ ብዙ አብረን የሰራን ሰዎች ቤታቸው ጋብዘውኝ ይሄ ጥርጣሬ እንዳላቸው ከዛም ያልፋል። ኦሮሚያ ውስጥ ያሉ ብዙ ኦነግ ሸኔ ጋር የሚደረግ ኦፕሬሽን የማይሳካው የህወሓት ሰዎች ቁልፍ ቦታ ላይ አሉ። ሌላም እዚያው መዘርዘር ማችላቸው ብዙ ነገሮች ተነጋግረናል። ህወሓትን በሚመለከት ዛሬ እነሱ አጋራችን የፌዴራሊዝሙ ከኛ ጋር ተከራካሪ ጠበቃ አድርገው የሚስሏቸው ሰዎች ስለ ህወሓት ያላቸውን ግንዛቤ እኮ እኔ በቅርበት ተረድቻለሁ። አሁን ፕሪቪሌጅ ኢንፎርሜሽን ስለሆነ የሰጠኝ እገሌ ነው ይሄ ነው ለማለት አልችልም። ለማለት የምፈልገው ምንድን ነው ምርጫው መሸጋገር አለበት የሚለውን ዲሲዥን ማን ነው ያደረገው? የምርጫ ቦርድ። ያንን ማን ነው የሚመራው? ብርቱካን መደቅሳ እነሱ ያዋረዷት ያሰሯት አብይ አህመድ የሾማ። ከዛ በኋላ ፌዴሬሽን ምክር ቤቱ እንዲሁም ደግሞ ከፍተኛው ፍርድ ቤት በመዓዛ አሸናፊ በህገ መንግስቱ ላይ ተወያይተው የወሰኑት ውሳኔ አለ የፌዴራል መንግስቱን ማንዴት ኤክስቴንድ ለማድረግ። ይሄም የመጣው በአንድ ግለሰብ አሁን ካራክተራይዝ የተደረገው ውሳኔ አይደለም። የተለያዩ ስቴክሆልደሮች ኢንክሉዲንግ የተቃዋሚ ድርጅቶች በዚህ ተማምነው ነው በኮቪዱ ምክንያት ኢን ደ ሜይን ይሄ ሆኖ አይናችንን ግንባር ያርገው ይሄ አይደለም ይሄ ሰውዬ ነው የሚለው ነገር መስኬድ አይደለም። መጀመሪያ እውነትን መነጋገር ሀቅን መነጋገር ያባት ነው እኮ ሁሉን ነገር ድፍጥጥ አርገን እየካድን እንዴት ነው እሱ መነጋገር የሚቻለው? አቶ ሰለሞን እናንተ ራሳችሁ ዘግባችሁት የለም ወይ በኮቪዱ ምክንያት እንደተሸጋገረ ስለ ምርጫ ቦርድ ስላወጣው አቋም ፌዴሬሽን ምክር ቤት በዚህ ጉዳይ ላይ ያለው ስትዘግቡ አልነበረም ወይ? ቪኦኤ ራሱ ሚዲያዎች ኢንተርናሽናል ሚዲያዎች ህወሓት በተለየ ለምንድን ነው ይሄንን የአብይ አህመድ ብቻ አድርጎ የሚያቀርበው?
እስቲ እዚህ ጋር አምባሳደር ፍስሐ ብዙ ጊዜ የህወሓትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ካንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርሶ በእነዚህ የድርድሮች ወቅት ነበርኩኝ ከሶስተኛ ወገን የሰማሁት አይደለም ውስጡ የነበርኩ ሰው ነኝ ስላሉ ምንድን ነው የህወሓት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ እኮ አልተነገረንም።
ሰለሞን አባተንና እንግዶቹን እናመሰግናለን። የውይይቱ ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ይቀርባል። ከዚያ ላይ ማዳመጥ ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ. Thank you.